ለዘላለም ጌታ ነው። እንዴት ከርማችኋል ወገኖቼ? ሰላም ከረማችሁ? ስራ፣ ቤተሰብ፣ አገልግሎት፣ የክርስትና ህይወት በዚህ ውጥረት በበዛበት ዓለም ውስጥ እንዴት አክርሟችኋል? ምንም ቢሆን ለዘላለም ጌታ የሆነው ጌታችን ኢየሱስ ክርስቶስ ታላቁ ሊቀ ካህን በሰማይ ስለኛ ነገሮችን በማከናወን ላይ ስላለ ለዘላለም ድሉ የኛ ነው የሚሆነው። ስሙ ለዘላለም ብሩክ ይሁን። እኔ በጣም ደህና ነኝ። እስካሁን ቀን ድረስ የአባቴ መንፈስ እያገለገለኝ አለው፣ ረድቶኛል። እስካሁን ቀን ድረስ እግዚአብሔር መንፈስ በህይወት እንድኖር እንዳገለግለው ሚዛኔን እንደ ቃሉ እንዳይ በሚገጥሙኝ ነገሮች ሁሉ ላይ የስሙን ግነት አስበልጬ እንዳይ እየረዳኝና እያገለገለኝ አለ። ስሙ ለዘላለም የተባረከ ይሁን። ካለፈው ሳምንት የሚቀጥለውን ትምህርታችንን ከመጀመራችን በፊት እግዚአብሔር መንፈስ አብሮን እንዲሆን መንፈሳችንም በመንፈሱ እንዲጠበቅ ሁላችንም ጸሎት እናደርጋለን። እንጸልይ። አሜን አሜን አሜን። ኢየሱስ አሜን። የሆንክና ለዘላለም የምትኖር የተከበርክና የተፈራህ የሰራዊት ቅዱስ እግዚአብሔር አምላካችንና አባታችን ሆይ ዛሬም ደግሞ በህይወት ኖረን እንድናመሰግንህ እግዚአብሔር ሆይ ዛሬም ደግሞ ከቃልህ እንድንማር ዛሬም ደግሞ በፊትህ እንድንገኝ ቸርነትህ ስላገኘን ከክፉዎች ሁሉ ስለተጠበቅን ምሕረትህ በእኛ ላይ ስለበዛች ካንተ ፈቃድ ጽናት የተነሳ እግዚአብሔር አምላካችን ሆይ ዛሬም በድል ስላመላለስከን በኢየሱስ ክርስቶስ ስም ስምህን ለዘላለም እንባርካለን። ስምህ ብሩክ ይሁን። ጌታ እግዚአብሔር አምላካችን ሆይ ሁሉ የተቻለህ አንተ ነህ። በቃልህ ሁሉን ነገር ያጸናህ የመሰረትክ እንደ ቃልህ ሁል ጊዜ የተገኘህ የምትገኝ ለዘላለም ሕያው ሆነህ የምትኖር ቅዱስ እግዚአብሔር ስምህ ለዘላለም የተባረከ ይሁን። አምላካችን ሆይ ዛሬም አንተ ልትልቅ ከፍ ልትል ልትገንና ልትደምቅ ልትታይ ይገባሃል። ጌታ እግዚአብሔር መንፈስ ቅዱስ ሆይ ዛሬ እኔና ወገኖቼ የምንማረውን የቃልህን እውነት በመካከላችን እንደሚገባ እንድትገልጥ ያለ መከልከል እንድታልፍ እንድትረዳንና እንድታገለግለን ነፍሳችን ውስጥ ኢየሱስን ከፍ ከፍ ስታደርግ እንዲታወቀን በጠላቶቻችን ፊት ለፊት ራሶቻችንን በዘይት እንድትቀባ የማንነትህ ክብር በላያችን ላይ እንዲመጣ በኢየሱስ ክርስቶስ ስም እንማጸንሃለን። እናንተ ክፉዎች አለቆችና ስልጣናት፣ የዚህ የጨለማው ዓለም ገዢዎች፣ በሰማያዊው ስፍራ ያላችሁ እርኩሳን መናፍስት ሁሉ እኔና ወገኖቼ በዚህ ሰዓት ላይ የአምላካችንን የእግዚአብሔርን ቃል ስለምንነጋገር በማናችንም ማንነት ምንም አይነት ትርፍ እንዳይኖራችሁ ሁላችን ባለንበት አቅጣጫና አካባቢ የምታተርፉት ነገር እንዳይገኝ በጌታ በኢየሱስ ክርስቶስ ስም ስልጣን ለዘላለም የተከለከላችሁ እንድትሆኑ አዛችኋለሁ። በተሰጠኝ በልጅነት ስልጣን አዛችኋለሁ። በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም ስልጣን ቅዱሱን የእግዚአብሔርን ቃል ስለምናነሳ ስለምንነጋገር ለሕይወታችን የሚተርፈውን ነገር ከእግዚአብሔር መንፈስ ስለምንቀበል በዚህ ሰዓት አካባቢውን ሁሉ ለቃችሁ እንድትሰደዱ በየትኛውም አቅጣጫ እንዳታተርፉ በኢየሱስ ክርስቶስ ስም በእናንተ ላይ ትእዛዝን አወጣባችኋለሁ። እናንተ ቅዱሳን የእግዚአብሔር መላእክት ለእግዚአብሔር የምትላላኩ አሁን በዚህ ሰዓት ላይ ቅዱሱን የከበረውን የእግዚአብሔርን ቃል እኔና ወገኖቼ ስለምንማር የጠላታችንን ጦርነት ሁሉ ለመዋጋት እያንዳንዳችን ባለንበት ከተማና አካባቢ ተጠጋግታችሁን እንድትቆሙ ጦርነትን እንድትዋጉ ድል እንድታረጉ እንጋብዛችኋለን። እግዚአብሔር መንፈስ ቅዱስ ጌታችንና መድኃኒታችን ኢየሱስ ክርስቶስ የኔንና የወገኖቼን በደልና ኃጢአት በማወቅ በድፍረት ባለማወቅ በስውር የተከናወነ ነገር በፊትህ ቢገኝ አሁን በዚህ ሰዓት በደምህ አጥበህ እንደ በረዶና እንደ አመዳ ያንጻል። ቅዱስ እግዚአብሔር ሆይ በብዙ ምሕረትህ በመካከላችን እለፍ። ልጅህን ኢየሱስ ክርስቶስን በማየት በብዙ ምሕረትህ በእኔና በወገኖቼ መካከል እለፍ። ክብርና ምስጋና ሰማይንና ምድርን በፈጠርከው ባንተ ፊት ለዘላለም ይሁንልን። አገራችን ደርሰን እስክናመልክ ድረስ በምድር ያለንን ጉዞ በድል እንድናጠናቅቅ የሰራዊት ቅዱስ እግዚአብሔር የቃልህን እውቀት በልባችን ሰውር። መንፈስህን ከኛ አትውሰድብን። እግዚአብሔር ሆይ ክርስትናን መናገር ብቻ ሳይሆን መኖር የምንችልበት ጸጋ እኔንና ወገኖቼን ያግኘን። ምስጋናን መናገር ብቻ ሳይሆን መኖር የምንችልበት አቅም፣ ይቅርታን መናገር ሳይሆን መኖር የምንችልበት አቅም። የሰራዊት ቅዱስ እግዚአብሔር ሆይ በቃልህ ተብሎ እንደተጻፈ የእግዚአብሔር ዘር ያለበት ከእግዚአብሔር የተወለደ ኃጢአትን አያደርግም ተብሎ እንደተጻፈ ጌታችንና መድኃኒታችን ኢየሱስ ክርስቶስ እኛን ተክተህ መኖር ስትጀምር ሁሉ ስለሚሆን በውስጣችን ልትኖር እኛን ተክተህ ልትኖር ፈቃዳችን ላንተ ሊለቀቅ በፈቃዳችን ላይ ሰልጥነህ ልትኖር እንጋብዝሃለን። ጌታ ሆይ ና፣ ሁለንተናችንን ላንተ አደራ አሳልፈን ሰጠን። በከበረው ስምህ ጊዜያችንን ሁሉ ላንተ አሳልፈን እንሰጣለን። ክብርና ምስጋና ለአንተ ለአምላካችን ይሁን። ባርከን በኢየሱስ ክርስቶስ ጌታችን ስም አሜን። እንደምናስታውሰው ባለፈው ሳምንት ከዚህ ጠላትን ለይቶ ከማወቅ ከሚል ክፍል ኤፌሶን 6 ከ10 እስከ 20 ያለውን ክፍል ነው ያለፈው ሳምንት። ያለፈው ደግሞ ሁለት ሳምንታት ማለቴ ነው ስናነብና ስናጠና የነበረው። እስቲ ዛሬ ደግሞ ክፍሉን እንደገና እናንብብና ኤፌሶን ምዕራፍ 6 ከቁጥር 10 እስከ 20 ያለውን ክፍል ሁላችንም መጽሐፍ ቅዱስ በእጆቻችን የያዝን ሰዎች አውጥተን በአንድነት እናንብበው። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሆኖ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህ ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእግዚአብሔርን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና በጸሎትና በልመና ሁሉ ዘውትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ እያለ የሚናገረውን ክፍል ይህንን ክፍል ነው ባለፉት 2 ሳምንታት 3 ሳምንታት እየተማረን የነበረው። በዚህ ክፍል ላይ በጌታና በኃይሉ ችሎት ጠላትን እንዴት ነው ማሸነፍ የምንችለው በሚል ጥያቄ ተነስተን፣ ለመሆኑ ጠላትን ለማሸነፍ ጠላታችን ማን ነው በሚል አኳያ ሄድነና የጠላትን ማንነት ጠላታችን ማን እንደሆነ ለይተን በማወቅ ነው የምናሸንፈው በጌታና በኃይሉ ችሎት ብለን ካልን በኋላ ጠላታችንን በማወቅ ለሚለው 6:10-12 ባለው ክፍል ላይ የጠላትን ዝርዝር መጽሐፍ ቅዱስ ባስቀመጠው አይነት የመጀመሪያው የዚህ ዓለም የጨለማ ገዢዎች ኮስሚክ ፓወር የሚባሉ እንደሆኑ፣ ሁለተኛዎቹ ስልጣናትና ኃይላት authorities and powers የሚባሉ እንደሆኑ፣ ሶስተኛዎቹ በሰማያዊ ስፍራ ያሉ እርኩሳን መናፍስት እንደሆኑ፣ በእነኚህ ነገሮች ላይ ጥብቅ ነገር ከተነጋገረን በኋላ እንዴት እንደሚዋጉ እነኚህ በሶስት ከፍለን ያየናቸው ያካሄዳቸውን የጦርነታቸውን ሁኔታ በዝርዝር ካየን በኋላ በጌታና በኃይሉ ችሎት ጸንተን የምንቆመው እንዴት እንደሆነ ከተነጋገረን በኋላ እነኚህን ለማወቅ የጠላትን የውጊያ ስልት በማጥናት በምን እንደሚዋጋ ምሽጉ ምን እንደሚመስልና ምን እንደሆነ መሪውና የጦር አዛዡ ማን እንደሆነ ጦር ሰራዊቱ በምን እንደሰለጠነ አሰላለፋቸውንና የሥራ ድርሻቸውን የሚመጡበትንም አቅጣጫ ይሄን በመሰለ መንገድ ነገሮችን ስናይ እንደቆየን እናስታውሳለን። ባለፈው ሳምንት ሳቆም ክፍሉን ሶስተኛውን ተመልክተን ስናቆም ይህን ያህል የጠላት አመጣጥ፣ የጠላት ሰልፍ፣ የጠላት ማንነት ከታወቀ ታዲያ ጦርነታችን ምን ይመስላል? በዚህ ዘመን እውነት እንደ እግዚአብሔር ቃል ነው ወይ እየተዋጋን ያለነው? ወይንስ ምን ይመስላል? ቤተክርስቲያን ምን ትመስላለች? ጥሪዋን ጠብቃ እየሄደች ነው ወይ የሚለውን ጉዳይ ልንነጋገር ውጊያችን ከማን ጋር እንዴት እንደሆነ ልንነጋገር ተስማምተን እንደተለያየን አስታውሳለሁ። ታዲያ ዛሬ እኛ ጠላታችን ማን እንደሆነ አወቅን። ይህን ስንል የሰው ጠላት የለም እያለን አይደለም። መጽሐፍ ቅዱስ እውነተኛ መጽሐፍ ነው። ምክንያቱም የሰው ጠላት አለ። አንዳንድ አባባሎች ስላሉ ነው እኛ የሰው ጠላት የለንም፣ ጠላታችን ዲያብሎስ ነው የሚባል አባባል ስላለ ይሄ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ጠላትህ ቢራብ አብላው፣ ጠላትህ ቢጠማ አጠጣው ብሎ ሲናገር ዲያብሎስን ሲጠማው አጠጡት ወይንም ሲራብ አብሉት ማለቱ አይደለም። የሰው ጠላት እንዳለ ፍንትው አድርጎ ይሄ ክፍል ይናገራል። ነገር ግን የምንዋጋውና ቸርነት የምናደርግለት የተኛው የቱ የሚለውን ክፍል ለይቶ ማወቅ ነው። ይሄንን የምንዋጋው ጠላት ማን እንደሆነ ለይተን ካወቅን በዚህ በኤፌሶን 6:10-20 ውስጥ ያየነውን ጠላት ግን ቸርነት እንድናደርግለት ሳይሆን እንድንዋጋው ጌታ አስረግጦ ስላስተማረን የምንዋጋውና የማንዋጋውን ጠላት አወቅን። ታዲያ ዛሬ ከማን ጋር እንዴት ነው የምንዋጋው ወደሚለው ጥያቄ መሄድ የተገባ ነገር እንደሆነ አስባለሁ። በተለይ በዚህ ክፉና እላቂ ዘመን ውስጥ ስንኖር እርስ በርሳችን በዘር፣ በጎሳ፣ በገንዘብ፣ በስልጣን፣ በቤተ ክርስቲያን ፖለቲካ፣ ወንድም ከወንድሙ ጋር፣ እህት ከእህቷ ጋር እርስ በርሳችን ስንለያይ ስንዋጋ ስንተላለቅ የምንዋጋው ጠላት ማን እንደሆነ ገብቶን ይሁን የሚል ጥያቄ መጠየቅ ግድ ይለኛል። እኔ እፈራለሁ። አሁን እሰጋለሁ። ጦርነታችን አቅጣጫውን የሳተና የተንሻፈፈ ስለሚመስለኝ ምክንያቱም መተላለቅና መጎዳዳት ከውጪ ይልቅ ቤታችን ቤተክርስቲያን ውስጥ እየጎላ ሲመጣ ቤተክርስቲያን የክርስቶስ ሕይወት መገኛ ከመሆን ይልቅ ሶሻል ክለብ ወይንም ቢዝነስ ሴንተር ስትሆን ወደዚህኛው ያዘነበለች ስትመጣ እረኞች ሳይሆኑ ምንደኞች ቤተክርስቲያን ውስጥ ሲበዙ የሚያሳድጉ ሳይሆኑ የሚገድሉ ራእይን የሚያወጡ ሳይሆኑ የሚያጨነግፉ ሲበዙ ነገሩ እንዴት ነው? የሆነስ ያለው ነገር ምንድነው? ይላል አስተዋይ አማኝ በዚህ ጊዜ ቆም ይላል። ምንድነው ነገሩ የሆነ ያለው? ወገኔ እዚያኛው ቀበሌ ሰው አላህ ክብር ብሎ ለሃይማኖታቸው ይገድላሉ፣ አጥፍተው ይጠፋሉ። እዚህ ደግሞ በጌታ ስም እየተባለ ወገን ወገኑን ምንደኛው ጥቅሜ ተነካ ብሎ እረኛውን ከገደለ እንዲዋጋ ከተነገረው ጠላቱ ጋር ከተወዳጀና የውጊያውን አቅጣጫ ካንሻፈፈ ምን የሆነ ነው አያስብልም? ወገን ወዳጆቼ ምን የሆነ ነው? ምንድነው ጉዳዩ ብሎ ቆም ብሎ ማየትን የሚጠይቅበት ቀን አሁን ነው። የሚሆነው ነገር ተራ ነገር እንደሆነ፣ የሆነ ያለው ነገር ጸሎት የማይጠይቅ እንደሆነ፣ ጆሮአችንን ጭው ካላረገ የምንሰማው ነገር ኖርማል ከሆነልን እኔ እሰጋለሁ። እንዴት እየተዋጋን ነው ያለነው? ውጊያችንን ከማጋር ነው እያደረግን ያለነው? ወገኖች እኛ ግን እርምጃችንን ተጠንቅቀን እንራመድ። እንዴት ናችሁ እናንተ? በየቤተ ክርስቲያናችሁ፣ በየስራ ቦታችሁ፣ በየጎረቤቶቻችሁ፣ በየቤተሰብ አዝማድ መካከል እንዴት ነን? ምን ይመስላል ክርስትና እኛ ጋር? ምን ይሸታልስ? እንዴት ነው የጦርነቱ ስልት እኛ ጋር እየተካሄደ ያለው? የእግዚአብሔር ቃል ጠላት፣ የምትዋጉት ጠላት፣ ድል የምታደርጉት ጠላት፣ ድባቅ የምትመቱት ጠላት፣ የምትገሉት ጠላት ይሄና ይሄ ይሄ ነው፣ በዚህ በዚህ መንገድ ነው የሚመጣው፣ ይሄንን ይሄንን ነው የሚሰራው ብሎ ከተናገረ ጠላታችን ማን እንደሆነ ካወቅን በኋላ ስለምናደርገው ማንኛውም የተንሻፈፈ ጦርነት ተጠያቂዎች እንሆናለን። ወገኖቼ እኛ ግን እርምጃችንን በጥንቃቄ እንራመድ። መጽሐፍ ቅዱስ የሚለንን ጠንቅቀን ቃሉ እንደሚለን እንኑረው። ለዚህ እኮ ነው ስለ መንፈሳዊ ውጊያ መማር ያስፈለገን። ብርሃም ሹን ጌታ ይባርካት ይህንን ርዕስ እንዳስተምር ስትሰጠኝ እኔንም ነው ያስተማረኝ ክፍሉ። ከዚህ በኋላ ተምረን እንዳልተማርን ከመሆን ጌታ ይጠብቀን። ሰው ተምሮ እንዳልተማረ ሲሆን ልክ አይመጣም ነገር። ስለዚህ እግዚአብሔር ከዚህ ይጠብቀን። እንደ ተማረ ሰው ለመኖር፣ ከእግዚአብሔር ቃል እንደ ተጠቀመ ሰው ለመዋጋት። እስካሁን የተዋጋነው ውጊያ እንኳን ልክ ባይሆን ከዚህ በኋላ ውጊያ የቱ ጋር መከናወን እንዳለበት ስለገባን አቅጣጫችንን ለማስተካከል ከጥቂት ዓመታት በፊት በፔንሰልቬኒያ በዚህ በላንካስተር በሚባል ከተማ የሆነው ታሪክ ቻርልስ ሮበርት የሚባል ሰው ብዙ የአምሽ ልጆች የሚማሩበት ትምህርት ቤት ገባና ብዙ ህፃናትን በመሳሪያ ከገደለ በኋላ ራሱን አጠፋ። በዚህ ጊዜ የሟቾቹ ቤተሰቦች የገዳዮቹን ሚስትና ልጆች የሚረዱና የሚያቋቁሙ ሆነው ሲገኙ የተናደደ አንድ አምሽ ያልሆነ አሜሪካዊ ወደ አምሾች ሰፈር ሄደና ምን ነክቷችሁ ነው? የልጆቻችሁን ደም እንደመበቀል በተቃራኒው ቤተሰቡን የምታቋቁሙት ብሎ በንዴት ጠየቃቸው። እነርሱም ረጋ ባለ መንፈስ እንደዚህ አሉት፣ የጌታን ጸሎት ማለት አባታችን ሆይ በሰማይ የምትኖር ብለን እኛም የምንጸልየውን ማለት ነው። የጌታን ጸሎት ስለምንጸልይ ነው ብለው መለሱለት ይባላል። አምሾች በቀን አምስት ጊዜ የጌታን ጸሎት ይጸልያሉ ይባላል። ወገኖቼ የጌታን ጸሎት እንጸልያለን እኛስ? የጌታን ጸሎት እንጸልያለን ወይ? መቼስ እግዚአብሔር ይርዳን ክርስትናን ለመኖር። ጠላትን ለይቶ ለማወቅ የምንዋጋውንና ቸርነት የምናደርግለትን ጠላት ለይቶ ለማወቅ እንደ እግዚአብሔር ቃል ለመኖር። ወደ ሌላኛው ጽንፍ ስንመለስ ደግሞ በአንድ ወንጌላዊት አብያተ ክርስቲያናት ቤተ ክርስቲያን ውስጥ የሆነውን ነገር ልንገራችሁ። አንድ ክርስቲያን ወንድሜ አብሮት ከሚያገለግለው ወንድሙ ጋር በቸርች ፖለቲካ ምክንያት ተጣልተው ሰማሁና መካከላቸው መግባት ዝም ማለት ልክ እንዳልሆነ ተሰምቶኝ መካከላቸው ልገባ ፈልጌ አንደኛውን ወንድም አነጋገርኩት። ወንድምህ በድሎህ ሊሆን ይችላል፣ ተበዳድላችሁ ሊሆን ይችላል። ነገር ግን የእግዚአብሔር ቃል ይቅርታን በትልቅ ቦታ ስለሚያስቀምጠው ይቅርም እንድንባባል ስለሚያዘን ከይቅርታ ውጪ የሆነም አገልግሎት ደግሞ ስለማይረባን ይቅር እንድትባባሉ ልለምንህ ነው። አንተ ታላቅ ስለሆንክ አንተ ደግሞ በአገልግሎትም እድሜ በቦታም ድምቅ ስለሆንክ አንተን ላናገርህ ነው ቀድሜ። ያኛውን ወንድማችንን አላነጋገርኩትም፣ በቅድሚያ ግን አንተን ላናግርህ ብዬ ነው። እባክህን ወንድሜ ሆይ ይቅር ተባባሉ ብዬ ስለምነው ወንድሜ የመለሰልኝ መልስ ምንም ሳይሸማቀቅ ሳያፍር እንደዚህ አለኝ። ይልቅ የእርቁን ነገር ተይውና ባያርፍና በዚህ ተንኮሉ ቢቀጥል ደም እንቀባለን እንጂ አንላቀቅም። ይልቅ የይቅርታው ጉዳይ ይቅርና እረፍ፣ ፈንጂ ዞን ላይ ነው ያለኸው በይልኝ። ለሰከንዶች ድንጋጤ ወሮኝ ስለነበረ ዝም ብዬ እያየሁት ቆምኩ። ንገሪው፣ ለምን መሰላችሁ የቆምኩት? አጥፍቶ ጠፊዎች ጋር የቆምኩ መሰለኝ። እያነጋገርኩት ያለው ሰው ማን ነው ብዬ የማንነት ጥያቄ፣ የልጅነት ጥያቄ ለመጠየቅ ተገደድኩ። እኔ ማን ነው? ወገኖቼ እግዚአብሔር ይርዳን። እግዚአብሔር ይርዳን። ጦርነታችን ምንድነው የሚመስለው? የእግዚአብሔር ቃል እንዴት ነው እንድንዋጋ ያለን? ከማ ጋር ነው የምንዋጋው? እንዴ እንጠንቀቅ እንጂ እንደ መጽሐፉ እንኑረው ኑሮውን። አንዳንድ ጊዜ ያለንበት ቦታ ሌላ ነገር እስኪ መስለን ድረስ ነገሮች ሲሆኑ እንደ ተራ ነገር አንያቸው። በርከክ ልንል፣ ልንማልድ፣ ልንጮህ፣ በእግዚአብሔር ፊት ልንገኝ የሚያስገድዱ ነገሮች ብዙ ናቸው። በዚህ ዘመን እንዴት ነን እኛ? ወገኖቼ ስንወነጃጀል እንድንዋጋ የተባልነውን ጦርነት ሳንዋጋ፣ እንድናጠፋ የተባልነውን ጠላት ሳናጠፋ፣ ውል ተፈራርመን እና ተስማምተን ወንድም ከወንድሙ ጋር ሲተላለቅ ማየት ለጆሮ ጭው የማያደርግ ነገር ከሆነ መወነጃጀልና መለያየት፣ መበታተን፣ አለመነጋገር፣ ይቅር አለመባባል ገንዘባችን ከሆነ የዛሬዋ የብዙ የአበሾች ቤተ ክርስቲያን ወደ ሶሻል ክለብ እያደላች ስለሆነ የጩኸት ዘመን ነው የሚያስፈልገው አሁን። በብዙ ጩኸት እየጮህን ልናስተምር ነው የሚገባው። ወገኖቼ እኛ የእግዚአብሔር መንግስት ወታደሮች ነን። ታዲያ እንዴት ነን? እንዴት ነን? ዘንድሮ ክርስትና እንዴት ይዞናል? ክርስትናን እያወራ ነው ብቻ ነው ወይስ እየኖር ነው? ክርስትና ሚኖር ህይወት ነው። ክርስትና የመድረክ ትዕይንት አይደለም። ክርስትና ተግባራዊ የህይወት ለውጥ ነው። ክርስትና መድረክ ላይ የሚደረግ ነገር ብቻ ሳይሆን ክርስትና በህይወታችን ተለውጠን እንደ እግዚአብሔር ቃል የምንኖርበት ስፍራ ነው። ክርስትና ማለት የአድራሻ ለውጥ ሳይሆን የህይወት ለውጥ ነው። ክርስትና የእግዚአብሔር ልጅነት ጉዳይ ነው። የምናመልከው እግዚአብሔር ትልቅ አምላክ ነው። የተገዛንለት አምላክ ትልቅ ነው። ሰማይንና ምድርን የሰራ ነው። ሰው እንደ እንስሳ ሲኖር አቅጣጫ ሲበላሽበት፣ አቅመ ደካማ ሲሆን፣ ከጠላቱ ጋር ሲፈራረም፣ ከወንድሙ ጋር ሲገዳደል ስታዩ ወይንም ስናይ ተራ ነገር እንደሆነ አይግባ ነው። እንዴት ነን እኛ? ውጊያችን ተንሻፎ አፈሙዙን ወደ ወገኖቻችን ነው ያዞርነው ወይንስ ጠላታችንን ለይተን አውቀናል? ለይተን እየተዋጋን ነው? መቼስ እግዚአብሔር ይርዳን። አሁን የእግዚአብሔር ቸርነት ነው የሚያስፈልገን። የእግዚአብሔር እርዳታ ነው የሚያስፈልገን። የእግዚአብሔር ምሕረት ነው የሚያስፈልገን። ወገኖቼ በእግዚአብሔር ልብ ውስጥ እንዳለው እንደተጠራንበት አይነት ሆነን መዋጋት ካለብን ጋር ተዋግተን በድል ለማጠናቀቅ ጉዟችንን እግዚአብሔር ይርዳ ነው። እንደ እግዚአብሔር ቃል ለመኖር እንደ እግዚአብሔር ቃል ለመገኘት ነገሮቻችንን እንደ እግዚአብሔር ቃል በአግባብ ለማድረግ ማለት ነው። እግዚአብሔር ይርዳን። ወገኖቼ ይሄ ዘመን የቀዝቃዛው ጦርነት ዘመን ነው የሚመስለው። ቀስ ያለ ሰው አቅም የሚያጣበት ዘመን ነው። ቀስ ያለ ሳይታወቀው ከመስመር የሚወጣበት ዘመን ነው። ቀስ ያለ ሰው በህይወቱ የሚደክምበት ዘመን ነው። ስለዚህ በእግዚአብሔር ቃል እንደሚለው ለመኖር፣ በእግዚአብሔር ቃል እንደሚናገረው ለመገኘት ከመቼውም ይልቅ አሁን በእግዚአብሔር ፊት በጉልበት መገኘት አስፈላጊ የሆነበት ጊዜ ነው። እግዚአብሔር ይርዳን። ቁጥር 13 ላይ በክፉ ቀን ጸንቶ መቆም የሚል ቃል የክፍሉ ቁልፍ ቃል ነው። እስቲ ቁጥር 13ን ሄደን እናንብብ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ የሚል ቃል አለ። በክፉ ቀን ጸንቶ ለመቆም፣ በክፉ ቀን ለመቃወም፣ በክፉ ቀን እንደ እግዚአብሔር ቃል ለመገኘት፣ በክፉ ቀን ላይ እግዚአብሔርን መስሎ እግዚአብሔርን ወግኖ ለመኖር፣ በክፉ ቀን ላይ እግዚአብሔር እንደሚለው ለመገኘት እኮ ነው። በክፉ ቀን ይሄ ቃል የዚህ ትምህርት ክፍል ቁልፍ ቃል ነው። በደህናው ቀንማ ብዙ ማለት ይቻል የለ? ብዙ ማለት ይቻላል። በደህናው ቀን ምንም በሌለበት ስፍራ ላይ ምን ያቅታል ማቅራራት? ማንን ያቅታል እሱ? ነገር ግን በክፉ ቀን ላይ መብት ሲነካ፣ ጥቅም ሲነካ፣ የዘር ጉዳይ እርስ በርስ ሲያለያየን፣ የጥቅምና የክብር የስማችንና የዝናችን ጉዳይ እርስ በርሳችን ሲያስተራርደን፣ በየቤተ ክርስቲያኑ እንዲህ አይነት ነገር ሲደጋገም፣ እንዳንተላለቅ በፖሊስ ስንዳኝ ማለት ነው። እንደዚህ አይነት ክፉ ቀን ላይ ለመቆም ነው። ጠላት እንደ ልቡ በየአቅጣጫ ባተረፈበት ዘመን ላይ ጠንቃቃ ወታደር ሆኖ ለመቆም እግዚአብሔርን መስሎ ለመገኘት ወደ ክርስቶስ ፍጹም ሙላት ወደዚያ ሮሜ 8:29 ላይ ወደሚለው ለማደግ በክፉ ቀን ላይ ሰውን የእግዚአብሔር ጦርነት ሳይሆን የራሱ ጦርነት ሲያገዳድል ማለት ነው። ሰው ሁሉ ሲነካ ወደማይችልበት ነገር በደረሰበት ዘመን ማለት ነው። እንደዚህ አይነት ቀን ላይ ማለት ነው ክፉ ቀን ላይ በክፉ ቀን የጠላት ወረራ በበዛበት ቀን ላይ ትውልድ ከእግዚአብሔር ቃል ይልቅ እግዚአብሔርን ከመምሰል ይልቅ ተድላ ባመዘነበት ዘመን ላይ ማለት ነው። የእግዚአብሔርን ቃል እውነት ከመማር ይልቅ የሚስማማውን ነገር ባስፈለገበት ሰዓት ማለት ነው። በዚያን ቀን መቆም እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ አንሱ መጽሐፍ ቅዱስ ይላል። ወገኖች አንዳንዱን ነገር ስንሰማ ጆሮአችንን ሊጎረብጥ ሊጭው ሊያርግ አስደንግጦ ሊያጸልይ ውስጣችንን ሊረብሽ ይገባል። በትውልዳችንና በዘመናችን መካከል እንደሚገባ እግዚአብሔርን እንድናገለግል ማለት ነው። ክርስትናን እንድንኖረው ማለት ነው። ሁሉ ጊዜ መንፈሱ ከኛ ጋር ነው። የሚረዳን መንፈስ እኛ ስንፈቅድ በእኛ ውስጥ ጥሎ ሊገለጥ ሁሉ ጊዜ ኢየሱስ ክርስቶስ ዝግጁ ነው። ምክንያቱም የመስቀልን ሞት አይተን ጌታን እንደ ግል አዳኛችን ስንቀበል ደህንነታችን ሲረጋገጥ የመጀመሪያው የኢየሱስ ክርስቶስ ትኪነት ጉዳይ እሱ ላይ ይከናወናል። ሁለተኛ ትኪነት ግን አለ። ሁለተኛው ትኪነት ደግሞ ሉቃስ 9:23 ላይ ተብሎ እንደተጻፈ ማንም ከኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ ነው ጉዳዩ። ሁለተኛው ትኪነት ሲከናወን ኢየሱስ ክርስቶስ እኛ ውስጥ መኖር ሲጀምር እግዚአብሔር ይርዳን። እሱ እኛ ውስጥ መኖር እሱ እኛ ውስጥ በኃይል መፍለቅለቅ ሲጀምር ታላቅ ነገር ይሆናል። ጦርነቶች ሁሉ በድል ይጠናቀቃሉ። እኛ አካባቢ እንዲህ አይነት ነገር እንዳይኖር መከልከል ይቻላል። ለኛ ለራሳችን ብቻ እንዳይመስላችሁ እኮ ለአካባቢው ነው ያልኳችሁ ያለሁት። ክፉ ሲሰለጥን ወንድምንና ወንድምን ሲያገዳድል ስልጣንና ክብር ከእግዚአብሔር ቃል በልጦ ሲገኝ ሹመት ቤተክርስቲያን ውስጥ ገኖ ሲቆም በእግዚአብሔር ኃይል ሁሉንም ነገር ለማሸነፍ እንችላለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እሱ በመካከላችን ሲያድር አመጻን ይቀጣል። እሱ በመካከላችን ሲያድር ክፉን ይወጋል። እሱ በመካከላችን ሲያድር እርኩሰትን ያጠፋል። እርሱ በመካከላችን ሲያድር ደም መፋሰስን፣ ወንጀላን፣ ቅድስና ማጣትን እርሱ በመካከላችን ሲያድር ነውርን ይከለክላል። ክፉውን ሁሉ በስልጣን ቃል ከእግራችን በታች ያስረግጠናል። እኔ ምንድን ነው የሚያስደስትሽ ብትሉኝ፣ ካለው ነገር ሁሉ ደስ የሚለኝ ነገር ኢየሱስ ክርስቶስ እኔን ጠላቴን ማስረገጡ ነው። እሱማ ለዘላለም አምላክ ነው፣ ሁሌ እንደረገጠ ነው። ነገር ግን እኔን ማስረገጡ ነው የሚያስደንቀኝ። ወገኖቼ ይቻላል፣ ይቻላል። የተረፈ ህይወት መኖር ይቻላል። ክፉን መቃወም ይቻላል። ክፉን መዋጋት ይቻላል። ተሻግሮ የሚያሻግር ሰው መሆን በጌታ ይቻላል። ይቻላል። በክፉ ላይ በኃይል መውጣት እንችል ዘንድ፣ በክፉ ቀን ለመቆም እንችል ዘንድ፣ እንደ እግዚአብሔር ቃል ለመገኘት እንችል ዘንድ የእግዚአብሔርን ዕቃ ጦር እንልበስ። እግዚአብሔር ትልቅ ነው። ለሚያምኑት ሁሉ ይቻላል። እግዚአብሔር ደግሞ በክፉ ቀን ጠላቶቻችንን ከእግሮቻችን በታች ፈጥኖ ይቀጠቅጠዋል ተብሎ ተጽፏል። ኒው ላይፍ ጌታ ይባርክ። ለዚህ ጸንተን ለመቆም ማለት እኮ ነው። የእግዚአብሔር ቃል እኛ ውስጥ ሲገኝ፣ ክርስቶስ እኛ ውስጥ መኖር ሲጀምር ታላቅ ነገር መሆን ይጀምራል። ለዚህ ነው ሕዝቅኤል 47 ላይ ከዚያ ከቤተ መቅደስ የሚወጣው ውሃ የሚደርስበት ወንዝ ባህር ሁሉ ይፈወሳል አሶች በህይወት ይኖራሉ። ከግራና ከቀኝ ያሉ አትክልቶች ፍሬ ማፍራት ይጀምራሉ። ቅጠላቸው ለመድኃኒት፣ ፍሬያቸው ለምግብ ይሆናል ተብሎ የተጻፈው በመናልፍባቸው ይሄንን ቃጦር ታጥቀን ይሄ ጦርነት ገብቶን በዚህ በእግዚአብሔር ቃል ታጥቀን መናልፍባቸው መንገድ ላይ ያሉ ነገሮች ሁሉ በእግዚአብሔር ቃል ይፈወሳሉ፣ ነውሮች ይከለከላሉ ነው ያልኳችሁ ያለሁት። መትረፍ ይቻላል። መቼ ሲገባን? መቼ የእግዚአብሔርን ቃጦር ስንታጠቅ? መቼ ተጋድሏችን እንደሚገባ ከምንዋጋው ጠላታችን ጋር ሲሆን? መቼ የእግዚአብሔርን ቃል እውነት መኖር ስንለማመድ? እግዚአብሔር ይችላል። እግዚአብሔር ሁሉ ይቻለዋል። ለሚያምን ሁሉ ይቻለዋል። ስለዚህ ዛሬም አንድ ነገር ማለት እፈልጋለሁ። ጦርነቱ በድል የሚጠናቀቀው 11-1 ነው። መዝሙረ ዳዊት 98 ላይ ይሄንን ነው የሚለው። ምዕራፍ 90 ከቁጥር 8 ላይ ወገኖች እንደምታጠቅ አበረታታለሁ። እኔ ብዙ ነገር እንደማይቻል ነው እያወራ ድምፁን ከፍ አድርጎ የሚናገረው። ይሄ አይቻልም፣ ይሄስ አይቻልም፣ ከሲስተም ውጪ ልጆችን ማሳደግ ከባድ ነው፣ አሜሪካ ነገር አይቻልም። አንደበታችን ላይ ነው ሚስጥሩ ያለው። ይቻላል። ሱፒሪየር ሲስተሙ አይደለም፣ የእግዚአብሔር ቃል እውነት ነው። በዚህ ቃል እውነት መናገር ስንጀምር፣ እንደ እግዚአብሔር ቃል መኖር ስንጀምር፣ እንደ እግዚአብሔር ቃል ማስተማር ስንጀምር፣ እንደ እግዚአብሔር ቃል ክርስትናን መመላለስ ስንጀምር፣ ከፍታዎች ሁሉ ከእግራችን በታች ዝቅ ማለት ይጀምራሉ። ነገሮች መገዛት ይጀምራሉ ማለት ነው። አዲስ አበባ እኔ ኖርበት የነበረ ሰፈር፣ እኔ ቤት ሰርቼ እንደገባሁ ሰፈሩ ውስጥ ጥሩ ህብረት ነበር። ጥሩ የቅዱሳን ህብረት፣ በጣም ጥሩ ህብረት። ብዙ ነው የተጠቀምነው በሱ ህብረት። እዛ ህብረት ውስጥ እኛ አማኞች እንገናኛለን፣ እንጸልያለን፣ እንዘምራለን፣ እናመልካለን፣ የእግዚአብሔርን ቃል እንከፋፈላለን፣ አንድ ላይ ማዕድ እንቆርሳለን። በደስታ ነው የምንኖረው። ነገር ግን አንድ ነገር ይሆናል ሁል ጊዜ እዛ ሰፈር ውስጥ ድንገተኛ ሞት፣ አንዱን ውሃ በላው ይሉናል፣ አንዱ ተገድሎ ተጣለ ይባላል። ማናውቃቸው ሰዎች ምናውቃቸውም አሉ። በጣም ብዙ ደም መፋሰሶች ይከናወናሉ። የት? እኛ ያለንበት ሰፈር። እግዚአብሔር ቸር አይደል? ይኸውላችሁ እኛ እምቢ ካልን፣ እኛ ስንተኛ እግዚአብሔር የሚያደርገውን ነግራችኋለሁ። እኛን ይነካናል። አልጮህ ስንል እኮ ነው እየሰማን ዝም ብለ ዝም ዝም ያለ ነገር ስንኖር ጉዳዩን እኛ ጋር ያመጣና ይነካናል። አብራን የምትጸልይ አንዲት እህት ልጅ ተደበደበና ተጎድቶ ቤቱ መጣ። ያ ለእኛ እግዚአብሔር ሊያነቃን የሰራው ነገር ነበር። በጣም በኃይል እያለቀሰች ነው የጸሎት ርዕስ የሰጣቸው። አንድ ነገር ትዝ አለን። እኔና አብሮኝ የሚያገለግል አንድ ወንድም አለ ከአዲስ ኪዳን። እንዴ ቆይ እኛ ምንድን ነው የምንሰራው እዚህ ሰፈር? እግዚአብሔር እኮ እኛን ወደዚህ ሰፈር ያመጣው እርስ በርስ እንድንሟሟቅ ብቻ አይደለም። እግዚአብሔር ወደዚህ ሰፈር እኛን ያመጣው ብዙዎችን ለመታደግ፣ ብዙዎችን በወንጌል ለመድረስ፣ ብዙዎችን ከሞት ለማዳን፣ የብዙዎችን ጦርነት እንድንዋጋ፣ የእግዚአብሔርን ጦርነት እንድንዋጋ ቁጭ ብለን ተነጋገርን። አንድ ግማሽ ቀን ወስደን በሚቀጥለው ቀን ደግሞ ጸለይን። የሚቀጥለው የፕሮግራም የሰፈሩ ሲደርስ ለሰፈሩ ፕሮግራም ተካፋዮች ሁሉ ተናአናውስ አደረግን ተጸለየበት። ከዚያ በኋላ ዛ ፕሮግራም ላይ ያለው ሰው ሁሉ የወንጌል ተናጋሪ ሆነ። ኃይለኛ ጸሎት መጸለይት ለምን መሰራችሁ ብንጸልየው ክፉ የማያምኑትን ሰዎች እንኳን እንዳይጎዳ ነው። በጌታ ያለኑትን ሰዎች እንዳይጎዳ ያመጽ ኃይል እንዳይገለጥ ደም መፋሰስ እንዳይሆን ድንገተኛ ሞቶች እንዲከለከሉ ሰዎች እንዲባረኩ ወንጌል እንዲሰበክ ይሄን መጸለይ ጀምረን ከጥቂት ጊዜ በኋላ አስገራሚ ለውጦች በዚያ ስፍራ ተከናወኑ። ስራ ፈቶች ሆነው መንገድ ዳር ቆመው ሰው የሚያስቸግሩ ሁሉ ስራ ያገኙ መሄድ ጀመሩ። እርስ በርስ የማይተባበር ሰፈርተኛ የማያምን እኮ ነው ያልኳችሁ ያለውት በጌታ ያልሆነ ነው። እርስ በርስ መተባበር አንዱ አንዱን መደገፍ ስራ ያለው ስራ የሌለውን መደገፍ ስራ ማስያዝ ለኛ መልስ ነው። እሱ ይቻላል ይቻላል ነው ያልኳችሁ ያለሁት። እኛ ከነቀን ተራ ነገር እንደሆነ ካልገባን ቤተክርስቲያን ውስጥ ያለው ትርምስ በቃ ኖርማል ሆኖ አይግባን። ወንድም ወንድሙን ሲገድል ተራ ነገር እንደሆነ አይግባችሁ። ትልቅ ነገር እንደሆነ ገብቶን በእግዚአብሔር ፊት ስንቆም ግን ትውልዳችን መካከል የእግዚአብሔር ሐሳብ በእኛ ይከናወናል። ትውልዳችንን ደግሞ በእግዚአብሔር ቃል እውነት ማሻገር ይቻላል። ምክንያቱም ሮሜ 16:20 ላይ የሰላም አምላክ ክፉውን ፈጥኖ ከእግራችን በታች ስለሚቀጠቅጥ እንደዚህ ተብሎ ስለተጻፈ የእግዚአብሔር መልስ ፈጣን ስለሆነች ጌታ ጽኑና ብርቱ አምላክ ነው። ጌታ ሰራተኛ አምላክ ነው። ይሰራል። ሲሰራ ከልካይ የለውም። እኛ እንፍቀድ እንጂ እኛ እርሱ በመካከላችን እንዲኖር እንፍቀድ እንጂ እኛ ክርስትናውን ለመኖር እንፍቀድ እንጂ እግዚአብሔር ብርቱ ነው። እንደ እግዚአብሔር ያለ አምላክ ማንም የለም። እሱ ብርቱ አምላክ ነው። ስለዚህ በክፉ ቀን ጸንተን ለመቆም እንዲቻለን የእግዚአብሔርን ዕቃ ጦር ሁሉ መልበስ አማራጭ የሌለው መንገድ ነው። እግዚአብሔር ጨከነን እንድናመልጥና እንድናስመልጥ ይርዳን። እግዚአብሔር በወንጌል እውነት በዚህ እላቂ ዘመን ላይ በዚህ መጨረሻው ዘመን ላይ ነገሮች እንደማይገቡ በሚሆኑበት ዘመን ላይ መጽሐፍ ቅዱስ እንደሚለው በመጨረሻው ዘመን ላይ እኛ ግን እግዚአብሔርን በመምሰል የእግዚአብሔር ልጆች እንደሆነን ፍንትው ብሎ ታውቆልን የእግዚአብሔርን ጦርነት እንድንዋጋ የሰማይ አምላክ እግዚአብሔር ይርዳን። በዚህ በመጨረሻው ዘመን ሁለተኛ ጢሞቴዎስ 3:1 ጀምሮ ያለውን አነባለሁ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን ወቅ ሰዎች ራሳቸውን የሚወዱ ይሆናሉና ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተደፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና የአምልኮት መልክ አላቸው ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ከነዚህ ራቅ። በዚህ በመጨረሻውና በማለቂያው በእል ዘመን ሊያልቅ ታሪክ ሊደመደምና ሊጠቀለል ባለበት ጌታ ሊመጣ በቀረበበት በዚህ ዘመን ላይ የእግዚአብሔርን ጦርነት ተዋግተን እንድናልፍ እግዚአብሔር ይርዳን። እግዚአብሔር የሚረዳ አምላክ ነው፣ የሚያግዝ አምላክ ነው፣ የሚያስችል አምላክ ነው። ደግሞ የሰራነውን ፍሬ የሚያበላን የሰራዊት ቅዱስ እግዚአብሔር ነው። እሱ የታመነ አምላክ ነው። ስለዚህ በእርሱ ተደግፈን ነው። እርሱ ሲሰራ ልናይ ነው፣ ለምስክር ነው። ጦርነቱ የእግዚአብሔር ነው። እግዚአብሔር ተዋጊ፣ ስሙም እግዚአብሔር ነው ተብሎ የተጻፈው ለዚህ ነው። እግዚአብሔር ይዋጋል፣ እግዚአብሔር ይረታል። እኛ ፈቅደን ስንቆም እግዚአብሔር ከኛ ጋር ይሆናል። አሜን። እግዚአብሔር ትልቅ ነው። ስለዚህ ዛሬም ከጠላት ጋር ያለው ማንኛውም ጦርነት ድሉ የአምላካችን የእግዚአብሔር ይሆናል። ይቻላል ወይ? በጣም ይቻላል። ለምንድን ነው የሚቻለው? እኛ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን ተብሎ ስለተጻፈ ነዋ። የእግዚአብሔር ቃል እውነት ስለሆነ ነዋ የሚቻለው። ይቻላል፣ ይቻላል። ቃሉን ኖሮ ማለፍ አባቶቻችን ኖረውት አልፈዋል። በእምነት የሰይፍን ስለት አጠፉ ይላል እኮ መጽሐፍ ቅዱስ። ለሚያምን ሁሉ ይቻለዋል። ስናምን ሁሉም ነገር ይቻላል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድን ጭፍሮች አባረሩ ተብሎ ስለተጻፈ ይቻላል። ለሚያምን ሁሉ ይቻለዋል። እግዚአብሔር ይችላል። አምልጠን እንድናስመልጥ እግዚአብሔር ይርዳል። ጨክነን እንድናስጨክን ክርስትናን አውርተን ሳይሆን ኖረን አውርተነው ኖረነው ትውልዳችን እንዲኖር ጦርነቱን ለመዋጋት የሰማይ አምላክ እግዚአብሔር ይርዳል። የዛሬውን ትምህርት ክፍሌን እዚህ ጋር አበቃለሁ። እንዴት ነው በጌታና በኃይሉ ችሎት ጠላታችንን ማሸነፍ የምንችለው በሚል ጥያቄ ስር አንደኛ ብለን እስካሁን የተመለከትነው ጠላታችንን ለይተን በማወቅ ኤፌሶን 6 ከ10 እስከ 13 ያለውን ክፍል ነው። እስካሁን ቀን ድረስ የተነጋገርነው ኤቢሲ በሚል ከፍለን የሚቀጥለው ሳምንት ብንኖር ጌታ ቢፈቅድ ሁለተኛውን ክፍል ለጦርነቱ በቂ የትጥቅና የስንቅ ዝግጅት በማድረግ በሚል ርዕስ ኤፌሶን 6 ከ14 እስከ 17 ያለውን ክፍል ደግሞ እግዚአብሔር በረዳን መጠን እንመለከታለን። ጌታ ደግሞ ይረዳናል። እግዚአብሔር ትልቅ ነው። ሁላችንም እንጸልይና የዛሬውን ክፍል እንጨርሳለን። ጌታችንና አምላካችን እግዚአብሔር ሆይ በዚህ ቀን ስለረዳህን፣ ክፉዎች ላይ በቃልህ እውቀት ስላስጫማህን፣ እርዳታ ስላገኘን፣ የቃልህን እውነት ስላበራህልን፣ እንዴት መኖር፣ እንዴት ዘመኑን መፈተሽ፣ እንዴት በትውልዱ መካከል መመላለስ እንደሚገባን ስለተናገርከን በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እንባርካለን። ጌታ የሰራዊት ቅዱስ እግዚአብሔር ስምህ ብሩክ ይሁን። በትውልዳችን መካከል ስምህን እንድንጠራ ስለረዳህን፣ ቃልህን እንድንማር ጊዜንና ሁኔታን ስላመቻችህልን፣ ከእያንዳንዳችን ጋር ስለሆንክ፣ ቸርነትህ ስላገኘን፣ ስምህ ለዘላለም የተባረከ ይሁን። ስለነበረን ጊዜ ተመስገን። ተመስገን እግዚአብሔር፣ ክብር ላንተ ይሁን። ጊዜያችንን ሁሉ ባርክ፣ ቀሪውን ጊዜያችንን ባርክ። እግዚአብሔር ሆይ ሌሊቱን ሁሉ ባርክ፣ ዘመናችንንና ትውልዳችንን ባርክ። ከእኛ ጋር አሁን ክብር ሁሉ ለአንተ ለአምላካችን ይሁን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ቅዱስና ክቡር ስም አሜን። ማይክ ለቃለሁ። ጌታ ኢየሱስ ከሁላችን ጋር ይሁን። ተባረኩ።
ሃሌሉያ! ጌታ ኢየሱስ እህታችንን አብዝቶ ይባርክሽ። ሲስተር ፓስተርዬ፣ ጌታ ኢየሱስ አብዝቶ ይባርካችሁ። እግዚአብሔር የቀባችሁ ለእኛ ብሩካኖች ጌታን እጅግ አድርገን ስለ እናንተ እናመሰግናለን። ጌታ አብዝቶ ይባርክሽ እህታችን፣ ወጣሽበት ባለሽበት ምድሩን ሁሉ የረገጥሽውን ሁሉ ውረሽ። ጌታ ከአንቺ ጋር ይሁን። ሃሌሉያ! እስቲ ተነስቼ ልሂድ እንደገና።